ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ የካቲት 11 2014 ዓ.ም ዝግጅታችን ጀመረ። የኢትዮጵያ የሕዝብ ተወካዮች ምክር ቤት በዚህ ሳምንት መጀመሪያ እንዲነሳ ያደረገው የአስቸኳይ ጊዜ አዋጅ ተፈጻሚ በነበረበት ወቅት በቁጥጥር ስር የዋሉ ሰዎች ጉዳያቸው በመደበኛ የፍትህ ስርዓት እልባት እንደሚያገኝ ተገለጸ።
አሁንም በቁጥጥር ስር ውለው ያሉ ከዚህ ከሽብር ቡድኑ ጋር ግንኙነት አላቸው ተብሎ ተጠርጥረው የተያዙ በቁጥጥር ስር ውለው ምርመራ ሲደረግባቸው የነበሩ ሰዎችም እስካሁን ያለው ነገር መታይ ሆኖ በሂደት አሁን ባለው ሁኔታ ግን ወደ መደበኛ ስርዓት የሚገቡ ስለሆነ ፍርድ ቤት ያልቀረቡት በ48 ሰዓት ፍርድ ቤት መቀመቻ ያለባቸው፣ አለበለዚያ ደግሞ ከዚህ በኋላ በእስር ሊያቆያቸው የሚችል ሌላ ምክንያት ከሌለ እነዚህ ሰዎች ከእስር መለቀቅ ያለባቸው።
የኢትዮጵያ የፍትህ ሚኒስትር የፕሬስ ሴክሬታሪ የሆኑትን አቶ አወል ስልጣንን የሰማችሁት። ዝርዝሩ በአብይ ርዕስ ዘገባችን ይቀርባል። ይሄና ሌሎች ጥንቅሮችን በምሽቱ ዝግጅቶቻችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን አሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በአፋር የስደተኞች መጠለያ ከባድ ጉዳት መድረሱን የመንግስታቱ ድርጅት አስታወቀ። በሰሜን ኢትዮጵያ በአፋር ክልል እየተካሄደ ያለው ውጊያ ከጎረቤት ኤርትራ የመጡ ስደተኞች የተጠለሉበትን ካምፕ ውጦታል ሲል የተባበሩት መንግስታት ድርጅት ዛሬ አስታውቋል። 5 ሰዎች ሲገደሉ በሺዎች የሚቆጠሩ ደግሞ አካባቢውን ጥለው ለመሸሽ መገደዳቸውን የመንግስታቱ ድርጅት ጨምሮ ገልጧል። በአውሮፓውያኑ የቀን አቆጣጠር በያዝነው የካቲት ወር መጀመሪያ ላይ የተፈጸመ ጥቃት 15 ወራት በዘለቀው ጦርነት መጠለያ ካምፖቻቸው በተደጋጋሚ ለጥቃት ለተጋለጡባቸው በኢትዮጵያ ለሚኖሩት ቁጥራቸው ከ100,000 በላይ ለሚደርሱት ኤርትራውያን ስደተኞች ሌላ ዙር አዲስ መከራ ያዘለ ጥቃት ሆኗል። ባህሬሌ በሚገኘው የስደተኞች መጠለያ ከደረሰ ጥቃት የተረፉ ሰዎች እንዳስረዱትም ጥር 26 2014 ዓ.ም የታጠቁ ሰዎች ወደ ካምፕ ከገቡ በኋላ ቢያንስ 5 ስደተኞች ሲገደሉ በርካታ ሴቶችን አግተዋል ይላል የመንግስታቱ ድርጅት የስደተኞች ጽህፈት ቤት ይፋ ያደረገው መግለጫ። ካምፑን ጥለው በመሸሽ ላይ በነበሩበት ወቅት በተፈጠረ ትርምስም የቤተሰቦቻቸው አባላት የጠፉባቸው መሆኑን ተፈናቃይ ስደተኞቹን ዋቢ ያደረገው መግለጫ ይዘረዝራል። የባህሬሌ የስደተኞች መጠለያ አፋርንና ትግራይን ከሚያዋስን ስፍራ ላይ የሚገኝ ነው። ህወሓት አብዛኛውን ትግራይን ቢቆጣጠርም የመንግስት ደጋፊ በሆኑ ኃይሎች ጥቃት ደርሶብኛል ሲል እንደ አውሮፓውያን የቀን አቆጣጠር ካለፈው የጥር ወር አንስቶ በአፋር ወታደራዊ ዘመቻ መክፈቱን ተናግረዋል። ዛሬ አርብ የተባበሩት መንግስታት ድርጅት የሰጠው መግለጫ በካምፑ ላይ የተነጣጠረውን ጥቃት ያደረሱትን ኃይሎች ማንነት ባይገልጽም አጃንስ ፍራንስ ፕሬስ በዚህ ሳምንት አፋር ዋና ከተማ ሰመራ ውስጥ ከጥቃቱ ራሳቸውን አትርፈው ከዚያ የደረሱ ሰዎችን አግኝቶ ባደረገው ቃለ ምልልስ ጥቃቶቹን ያደረሰው ህወሓት መሆኑን መናገራቸውን ዘግቧል። እንዲህ አይነት ነገር አይቼ አላውቅም ሲሉ የሁኔታውን አስከፊነት የገለጹት ሙሐሙዳ አህመድ የተባሉ ኤኤፍፒ ካነጋገራቸው ስደተኞች አንዱ ናቸው። አንድም የመንግስት ደጋፊ ታጣቂ በአካባቢው በሌለበት በሰላማዊ ሰዎች ላይ የተፈጸመ ጥቃት ነው ሲሉ ስለነበረው ሁኔታ በማስታወስ አስረድተዋል። ወታደሮች በሰላማዊ ሰዎች ላይ ተኩስ ሲከፍቱ አይቼ አላውቅም። የሚዋጋቸው ወታደር አልነበረም። የነበሩት ሴቶችና ህጻናትን ጨምሮ ሲቪሎች ብቻ ነበሩ። እናም ከባድ መሳሪያዎችን ይተኩሱ ነበር ብለዋል። ከሰባት ልጆቻቸው 2ቱ የ6 ዓመቱ ወንድ ልጃቸውና የ4 ዓመቷ ሴት ልጃቸው እንዲሁም ከ2ቱ ሚስቶቻቸው አንደኛቸው አሁንም ድረስ የገቡበት አለመታወቁን ገልጠዋል። የአፋር ክልል መንግስት ባለስልጣናትና የብሔራዊ ስደተኞችና ከስደት ተመላሾች አገልግሎት ድርጅት በተመሳሳይ ለዚህ ሁሉ ተጠያቂው ህወሓት ነው ብለዋል። ካምፑ የሚደረስበት ባለመሆኑ የተባለውን ኤፍፒ ማረጋጋት ያለመቻሉን ጠቅሶ ዘግቧል። የህወሓት መሪዎችንም ለጊዜው ያለማግኘቱን አመልክቷል። የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ የኢትዮጵያ ጉዳይ መግለጫ በኢትዮጵያ ያለውን የሰብአዊ ሁኔታ የሚመለከት የደረሰኝ መረጃ አለ ሲሉ የጀመሩት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ቃል አቀባይ ስቴፋን ዱጃሪሽ ናቸው። በትላንትናው ዕለት በሰጡት ጋዜጣዊ መግለጫ በአፋር ሰሜናዊ ክልል እየተካሄደ ባለው ጦርነት ሳቢያ የሰብአዊ ሁኔታው ተባብሷል፣ በአካባቢው ባለ የጸጥታ ችግር የተነሳም አጋሮቻችንን ጨምሮ በግጭቱ የተፈናቀሉ ሰዎች ተጠለው ከሚገኙባቸው ቦታዎች መድረስ አልቻልንም ብለዋል። በሌሎች ልንደርስ በቻልንባቸው የአፋር አካባቢዎች ግን እርዳታ በማከፋፈል ላይ ነን። በሰባት ወረዳዎች ውስጥ ላሉ ቁጥራቸው 80,000 የሚደርሱ የተመጣጠነ ምግብ እጥረት ለተጋለጡ ሕፃናት፣ ነፍሰ ጡርና የሚያጠቡ እናቶች እርዳታ ማከፋፈል ችለናል ብለዋል። ተንቀሳቃሽ የጤናና የስነ ምግብ አቅርቦት ቡድኖቻቸው በ14 ወረዳዎች ለተረጂዎች ድጋፍ እያደረጉ መሆናቸውን አመልክተው በአጎራባቹ ክልል ትግራይም ባለፈው ሳምንት የሕክምና ቁሳቁስ በአውሮፕላን ወደ መቀሌ መጓጓዙን አመልክተዋል። ያለፈው አርብ የካቲት 4 2014 ዓ.ም የዓለም የጤና ድርጅት የሕክምና መገልገያ መሳሪያዎችን፣ ጸረ ተህዋሲያን፣ የወባና የስኳር በሽታ እንዲሁም ለስነ ተዋልዶ ጤና የሚውሉ መድኃኒቶችን ጨምሮ መጠኑ 10 ሜትሪክ ቶን የሚደርስ የሕክምና ቁሳቁስ በአየር አጓጉዛል ያሉት ዲጃሪች አያይዘውም በአየር የሚጓጓዙት አቅርቦቶች መጠን ግን ውስን መሆኑን ጠቁመዋል። በትግራይ የነዳጅ እጥረት በመኖሩም አብዛኞቹ እነዚህ አቅርቦቶች ለጤና ተቋማት ሊከፋፈሉ አይችሉም። የነዳጅ ጫን ቦቴዎችን ጨምሮ አሁንም ከባድ የጭነት መኪኖች ወደ ትግራይ አይገቡም። ይህ ደግሞ ሰብአዊ እርዳታውን በስፋት የማከፋፈል አቅምን ይገድባል ነው ያሉት። ባለፉት ጥቂት ሳምንታት ውስጥ ቁጥራቸው ከ7000 በላይ የሚሆን ሰዎች የምግብ እርዳታ መቀበላቸውንና ሆኖም ቀድሞ ከሚሰጠው መጠን ቀንሶ መከፋፈሉን ቃል አቀባዩ ተናግረዋል። በሆንግ ኮንግ የሰራተኛ ሰፈሮች ኮቪድ-19 በከፍተኛ ፍጥነት በመዛመት ላይ ነው። የ98 ዓመቷ ላንፉን ሆንግ ኮንግ ከሚገኘው ካሪታስ የሕክምና ማዕከል መግቢያ ላይ በተዘጋጀ የሆስፒታል መኝታ ላይ ከሱፍ የተሰራ ብርድ ልብስ ተጀብኖ የኮቪድ-19 ማጣሪያ ምርመራ ውጤት በመጠባበቅ ላይ ይገኛሉ። በጣም ጥሩ ስሜት አይሰማኝም ሲሉ ነበር አፍና አፍንጫቸው በጭንብል እንደተሸፈነና የፊት መከለያ እንዳጠለቁ እያነጋገራቸው ላለው የሮይተርስ ዘጋቢ የገለጡት። ላም ባለፈው ሐሙስ በካሪታስ ሆስፒታል የመኪና ማቆሚያ ቦታ ላይ በተዘጋጀ ስፍራ እንዲቆዩ ከተደረጉ በርከት ያሉ ታካሚዎች አንዷ ናቸው። በኮሉን ባህረ ገብ መሬት በሼንግ ሻዋን ወረዳ የ400,000 ሰዎች መኖሪያ አብዛኛው ከሰራተኛ መደብ የሆኑ ዜጎች የሚያገለግል ሆስፒታል ከአፍ እስከ ገደፉ በመሙላቱ ሊቀበሉና ሊያስገቧቸው ባለመቻላቸው ነበር በዚያ ሁኔታ ባሉበት ለመርዳት የተገደዱት። እየዘነበ ባለው ዝናብ መሃል የአካባቢው ሙቀት መጠን ወደ 15 ዲግሪ ሴልሺየስ ዝቅ ብለዋል። የሕክምና ባለሙያዎች ላም በዚያ ሁኔታ ለምን ያህል ጊዜ መጠበቅ እንዳለባቸው መንገር አልቻሉም። የመጀመሪያው ምርመራ የኮሮና ቫይረስ በሰውነታቸው መኖሩ የታየ ሰዎች ሕክምናው ከመጀመሩ በፊት ተጨማሪ ማጣሪያ ምርመራ ማድረግ ይጠበቅባቸዋል። ከ95% በላይ የሚሆኑት የሆስፒታል አልጋዎች በኮቪድ-19 ህሙማን በተያዙበት ዓለም አቀፏ የፋይናንስ ማዕከል ሆንግ ኮንግ በስፋት የሚስተዋሉት መሰል ትዕይንቶች የህብረተሰብ ጤና አጠባበቅ ስርዓቷ እንደምን ባለ ከፍ ያለ ጫና ውስጥ መሆኑን ከሚያሳዩ ምልክቶች አንዱ ተደርጎ ተወስዷል። በአንድ ወቅት በአብዛኛው ከኮሮና ቫይረስ ወረርሽኝ የተከለለች ተደርጋ ትታይ የነበረችው ሆንግ ኮንግ አሁን የከተማይቱን ልዩ ልዩ ክፍሎች ያዳረሰ አዲስ ዙር ወረርሽኝ በመጋፈጥ ላይ ትገኛለች። የንግድ ድርጅቶች በበኩላቸው ለመጣው ፈተና እየተሰናዱ ሲሆን አንዳንዶች መንግስት ዜሮ ኮቪድ በሚል የሚጠራው ፖሊሲ የተሰላቹና ትዕግስት እያጡም ይመስላሉ። በአቅራቢያው በሚገኘው ከሰራተኛው ክፍል የሆኑ ነዋሪዎች የሚበዙበት ሻምሽዩፖ የተባለ አካባቢ ያሉ አንዳንድ የመኖሪያ መንደሮችና በርካታ ህዝብ የሚኖርባቸው ቤቶች ከተቀረው አካባቢ ተለይተው ሙሉ በሙሉ ተዘግተዋል። ቀድሞ በሸማቾች ተጨናንቀው የሚታዩት የገበያ ማዕከሎችና የመንገድ ዳር ገበያዎችም አሁን ብዙም ሰው አይታይባቸውም። በአንድ ወቅት መተላለፊያ የሚታጣባቸው ዳይ ፖይ ዶንግ የሚባሉት ደንበኞቻቸውን ከቤት ውጭ ክፍት በሆነ ስፍራ ያስተናግዱ የነበሩ መብል ቦታዎች እና ጌጣጌጥ መሸጫዎች ለአይን ያዝ ማድረግ ሲጀምር ጸጥ ይላሉ። ይህ ሁሉ ለውጥ እየታየ ባለበት መንግስት ሁኔታውን ቀለል አድርጎ ወስዶታል ሲሉ ለሚታየው የሆስፒታል መኝታዎች፣ የሕክምና ቁሳቁሶችና የባለሙያዎች እጥረት ባለስልጣናቱን የሚከሱ አሉ። ነገሮች ከዚህም እየከፉ ሊሄዱ ይችላሉ የሚል ስጋት ያላቸው ነዋሪዎች በአካባቢው ቁጥራቸው የበዛ አረጋውያን መኖራቸውንና ብዙዎቹም ያለመከተባቸውን ይናገራሉ። 7.4 ሚሊዮን ህዝብ ያላትን ከተማ በሚያገለግሉት ሆስፒታሎች ለተፈጠረው አስከፊ ሁኔታ የሆንግ ኮንግ ባለስልጣናት ታዲያ በትላንትና ዕለት ይቅርታ ጠይቀዋል። የጤና አጠባበቅ አገልግሎት ስርዓቱ ከአቅሙ በላይ በመጨናነቁ የተነሳ ባለስልጣናት ቀደም ሲል የበሽታው ምልክት የሌለባቸውን ወይም ቀለል ያለ ህመም ያላቸውን ሰዎች ሳይቀር ወደ ሕክምና ተቋማት ወይም የለይቶ ማቆሚያ ማዕከላት እንዲላኩ የሚያደርገው ዜሮ ኮቪድ በመባል የሚታወቀውን ፖሊሲም ለማስተካከል ተገደዋል። ወረርሽኙ የከሰተው ምስቅልቅል የአምስት ዓመት የሥልጣን ዘመናቸው የፊታችን ሰኔ ወር በሚያበቃው በሆንግ ኮንጓ መሪ ኬሪ ላም ላይም ተጨማሪ ጫና መፍጠሩ ተዘግቧል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። በካናዳ የጸረ ኮቪድ ህግጋት ተቃዋሚዎች አመፅ አላቆምም። በዋና ከተማይቱ ኦታዋ ሁለቱን የተቃውሞ መሪዎች በቁጥጥር ስር የዋለው ፖሊስ የአገሪቱን የጸረ ኮቪድ ገደቦች በመቃወም ለሶስት ሳምንታት የሚጠጋ ጊዜ የተካሄደውን የተቃውሞ እንቅስቃሴ ለመበተን ቢዝትም ዋና ዋና መተላለፊያ መንገዶችን የዘጉት በመቶዎች የሚቆጠሩ ከባድ የጭነት መኪኖች አሽከርካሪዎች በትላንትናው ዕለትም የተሽከርካሪዎቻቸውን ጥሩምባ እየነፉ በአመፁ መቀጠል መርጠዋል። የፖሊስ መኮንኖችን ያሳፈሩ አውቶቡሶች ወደ አካባቢው እንደደረሱም ቦታዋ ከተቃውሞ አድራጊዎቹ ጋር የነበረው ፍጥጫ ይበልጥ እያየለ የመጣ ይመስላል። የከተማይቱ ጊዜያዊ ፖሊስ አዛዥም እርምጃ መውሰዳቸው አይቀሬ መሆኑን ተናግረዋል። የካናዳን ጨዋነትና በስፋት የሚታወቅ ህግን የመከተል መልካም ስም የለወጠ የሚመስለው የተቃውሞ ሰልፍ ለሶስት ሳምንታት ያህል ባልተቋረጠውና በከባድ መኪኖች አሽከርካሪዎች የተካሄደው የአመፅ እንቅስቃሴ የከተማይቱን የወትሮ ሰላማዊ ይዞታ አናውጦ ሰንብቷል። ፖሊስ ታማራ ሊችና ክሪስ ባርበር የተባሉ ከአመፁ አስተባባሪዎች ሁለቱን በቁጥጥር ስር አውሏል። ሆኖም የጸጥታ መኮንኖቹ እስካሁን በኃይል ወደ ተቃውሞ ሰልፍ አድራጊዎቹ አልተንቀሳቀሱም። በያዝነው ሳምንት ለሁለተኛ ጊዜ ግዙፍ አውሎ ንፋስ በመላው ደቡባዊ እንግሊዝ ቀይ የሚል የማስጠንቀቂያ ስያሜ የተሰጠው ያልተለመደ የአየር ሁኔታ ባደረሰው ስጋት በሚሊዮኖች የሚቆጠሩ ብሪታንያውያን የጉዞ እቅዶቻቸውን እንዲሰርዙና በዛሬውም ዕለት ከቤት ከመውጣት እንዲቆጠቡ የሚል ማሳሰቢያ ደርሷቸዋል። ዩኒስ የሚል መጠሪያ የተሰጠው በሰዓት 145 ኪሎ ሜትሮች የሚቀስፈው ከባድ አውሎ ንፋስ ከፍተኛ መስተጓጎልና አደገኛ ሁኔታዎችን ሊያመጣ እንደሚችል የዩናይትድ ኪንግደም የአየር ሁኔታ ትንበያ ቢሮ አስታውቋል። ቢሮ አክሎም በደቡብ ምዕራብ እንግሊዝ በአገሬው ሰዓት አቆጣጠር ከጠዋት እንዲሁም በደቡብ ምስራቅ እንግሊዝ እና ለንደን ከጠዋቱ 4 ሰዓት እስከ ምሽቱ 9 ሰዓት ባለው ጊዜ ውስጥ ለሕይወት አደገኛ መሆኑን የሚያመለክተው የቀይ ማስጠንቀቂያ ተሰጥቷል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ የካቲት 11 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ ራዲዮ እየተከታተላችሁት ያላችሁት። ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ አት ቪኦኤ አምሃሪክ በማለት በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ።
የአስቸኳይ ጊዜ አዋጁ ተፈጻሚ በነበረበት ወቅት በመንግስት የጸጥታ ኃይሎች
የኢትዮጵያ የሕዝብ ተወካዮች ምክር ቤት በዚህ ሳምንት መጀመሪያ በሀገሪቱ ተፈጻሚ የነበረውን የአስቸኳይ ጊዜ አዋጅ አንስቷል። ይህን ተከትሎም የኢትዮጵያ ሰብአዊ መብት ኮሚሽን ማክሰኞ ዕለት ባወጣው መግለጫ የአስቸኳይ ጊዜ አዋጁን ተከትሎ በተለያዩ ቦታዎች በቁጥጥር የዋሉት መለቀቅ እንዳለባቸው መጠየቁ ይታወሳል። ይህን አስመልክቶ የአሜሪካ ድምጽ ያናገራቸው የኢትዮጵያ የፍትህ ሚኒስቴር የፕሬስ ኃላፊ አቶ አወል ሱልጣን አስቸኳይ ጊዜ አዋጁ ተፈጻሚ በነበረበት ወቅት በቁጥጥር ስር የዋሉ ሰዎች ጉዳያቸው በመደበኛ የፍትህ ስርዓት እልባት እንደሚያገኝ ጠቁመዋል። ገልሞ ዳዊት ተጨማሪ አለው።
የአስቸኳይ ጊዜ አዋጁ ተፈጻሚ በነበረበት ወቅት በመንግስት የጸጥታ ኃይሎች በቁጥጥር የነበሩና የተለቀቁ እንዲሁም እስካሁን ቁጥራቸው በውል የማይታወቁ ሰዎች ጉዳይ አሁንም እንዳነጋገረ ነው። ማክሰኞ የኢትዮጵያ ፓርላማ ውሳኔውን እንዳሳለፈ የኢትዮጵያ ሰብአዊ መብት ኮሚሽን ጨምሮ በርካታ የሰብአዊ መብት ተሟጋቾች ቡድኖች ውሳኔውን አድንቀው ነገር ግን በእስር ያሉት ሰዎች እንዲፈቱ የሚል ጥሪን ለሕግ አስፈጻሚዎች አቅርበዋል። አቶ ምስጋናው ሙሉጌታ በኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብት ክትትል ዳይሬክተር ከአትላንታ ወደ አረቡ ለአሜሪካ ድምጽ ኮሚሽኑ በጸጥታ ኃይሎች በቁጥጥር ውለው ስላሉ ሰዎች ያለውን አቋሙን ተናግረዋል።
የተወሰኑ ሰዎች አሉን እኛ በክትትላችን የምንከታተለው። ያ ማለት ግን ሁሉንም በሙሉ በመረጃ ይዘናል ማለት አይደለም። ስለዚህ አሁን እኛ ያለን መረጃ አሁንም ያልተለቀቁ ሰዎች አሉ። ከአስቸኳይ ጊዜ አዋጁ ጋር ተያይዘው የታሰሩ አስቸኳይ ጊዜ አዋጁ የሚነሳ ከሆነ ወይ መለቀቅ አለባቸው በአፋጣኝ፣ ካልሆነ ደግሞ በባለፈው መግለጫችን እንደጠቆምነው በመደበኛው የፍትህ ስርዓት መዳኘት አለባቸው።
አቶ ምስጋናው በሌላ በኩል በአስቸኳይ ጊዜ አዋጅ በቁጥጥር ውለው የተለቀቁ ሰዎች ጉዳይም አንዱ ሰሞታ እየቀረበበት ያለው ጉዳይ ነው ብለዋል። በተለይ ከስራ ገበታ ላይ በጸጥታ ኃይል በቁጥጥር ያዋሉ ሰዎች የፖሊስ መልቀቂያ ወረቀት ስላልተሰጣቸው ወደ ስራ መመለስ አልቻሉም ሲሉም ተናግረዋል። በሌላ በኩል የአዲስ አበባ ከተማ ነዋሪና የአንዳንዶቹ እስረኞች የህግ ጠበቃ የሆኑት አቶ ከበደ አሰፋ የታሰሩ የትግራይ ተወላጆችን በተመለከተ ከትግርኛ ዝግጅት ባልደረባ ተወልደ ወልደ ገብርኤል ጋር ባደረጉት ቃለ ምልልስ
ሁሉ እዩ ዝተሓዝ ኦልሞስት ኣብ ተፍትሽ ትግራዋይ ምኳኑ
አስቸኳይ ጊዜ አዋጅ ከሚደነግገው ውጭ የትግራይ ተወላጆች ታስረዋል። በጤናና ምግብ እጥረትም ተጎሳቁለዋል። ምንም እንኳን እስካሁን ያልተፈቱ ቢኖሩም አብዛኞቹ ግን ተፈተዋል። ሆኖም የተፈቱት ትግራውያን ወደ ንግድ ስራቸው ሲመለሱ የበታች ባለስልጣኖች እየተባበሯቸው አይደለም። በእኛ በኩል በህብረተሰቡ ዘንድ ቀድሞ የነበረው መቻቻልና ፍቅር እንዲመለስ የሰላም ማህበር እየመሰረትን ነው።
በተጨማሪም ስሙን መግለጽ ያልፈለገና በቅርቡ ከእስር የተለቀቀው የትግራይ ተወላጅ በተመሳሳይ ሲናገር እንዲህ ይላል።
ወኔ አዲስ አበባ ነዋሪ አብ መንገድ የምሄደው ሲደም ዳሪዩ አባሳሚድ ዝባል እስር ቤት አዲስ አበባ ታሲራየረ።
እኔ የአዲስ አበባ ከተማ ነዋሪ ነኝ። ትግራይ ውስጥ ካሉ ተዋጊዎች ምንም ግንኙነት እንደሌለኝ የሰፈር አስተዳዳሪዎች ጭምር ያውቃሉ። ሆኖም የትግራይ ተወላጅ ስለሆንኩ ብቻ ለሶስት ወር ያህል አባ ሳሙኤል ገላን ተብሎ በሚጠራው አካባቢ ታስሬ ተፈትቻለሁ። ሆኖም ስሜቴ ተጎድቷል። መደረግ የሌለበት ነገር ነው የተደረገው።
አቶ አወል ሱልጣን የኢትዮጵያ የፍትህ ሚኒስቴር የፕሬስ ሴክሬታሪ ናቸው። ሚኒስቴር መስሪያ ቤቱ የአስቸኳይ ጊዜ አዋጅ ከተረቀቀበት ጊዜ ጀምሮ ከመመለከተው አካላት ጋር ሲሰራ ነበር ብለዋል። አሁን ግን የአገሪቱ የህግ አውጪ አዋጁን በማንሳቱ ከዚህ በኋላ ስለሚሆነው ቀጣዩን ብለዋል።
አሁንም በቁጥጥር ስር ውለው ያሉ ከዚህ ከሽብር ቡድኑ ጋር ግንኙነት አላቸው ተብሎ ተጠርጥረው የተያዙ በቁጥጥር ስር ውለው ምርመራ ሲደረግባቸው የነበሩ ሰዎችም እስካሁን ያለው ነገር መታይ ሆነው በሂደት አሁን ባለው ሁኔታ ግን ወደ መደበኛ ስርዓት የሚገቡ ስለሆነ ፍርድ ቤት አልቀረቡት በ48 ሰዓት ፍርድ ቤት መቅረብ አለባቸው። አለበለዚያ ደግሞ ከዚህ በኋላ በእስር ሊያቆያቸው የሚችል ሌላ ምክንያት ከሌለ እነዚህ ሰዎች ከእስር መለቀቅ ያለባቸው። ስለዚህ ከዚህ በኋላ አስቸኳይ ጊዜ አዋጁን ተከትሎ የቁጥጥር ስር ያሉ ሰዎች ጉዳያቸው አስቸኳይ ጊዜ አዋጅ የሚታይ ስለሆነ በዛው ነው አንድ የምናደርገው የሚል ጀስቲፊኬሽን ሊቀርብ የሚችልበት የህግ መሰረት የለም ማለት ነው። ስለዚህ ሁለት አማራጭ ያለው ማለት ነው። በየትኛውም ሁኔታ በወንጀል ተጠርጥሮ በአስቸኳይ ጊዜ አዋጅ ጋር ተያይዞ በተፈጸመ ወንጀል ምክንያት ተጠርጥሮ የተያዘ ማንኛውም ሰው አዋጁ በታወጀ በ48 ሰዓት ወደ ፍርድ ቤት ቀርቦ ስለ አቋያይቱ ፍርድ ቤት ትእዛዝ መስጠት መቻል አለበት፣ አንደኛ። ሁለተኛ ደግሞ ክስ ለማስመስረትም ሆነ ጊዜ ቀጥሮ ለመጠየቅ የሚያስችል ምንም ምክንያት ከሌለው ፖሊስ እነዚህን ግለሰቦች ያለምንም ቅድመ ሁኔታ ስር የመፍታትና ሰባችን እንዲቀላቀሉ ማድረግ ኃላፊነት አለበት ማለት ነው።
ይህን ተፈጻሚነቱን የፍትህ ሚኒስቴር መከታተል ጀምረዋል ማለት ነው።
ከዚህ በኋላ ፍትህ ሚኒስቴር በፌዴራል ደረጃ ፍትህ ሚኒስቴርም ፖሊስ ተቋማትም ፍርድ ቤቶችም የመከታተል ኃላፊነት አለባቸው። ስለዚህ አዋጁ ታውጇል። ከዚህ በኋላ ምንም አይነት ሌላ የሚከለከላቸው ወይም ደግሞ የተቀመጠ ገደብም ስለማይኖር ይህን ክትትል ያደርጋል። ፍትህ ሚኒስቴርም እንደ አንድ ፍትህ ሴክተሩ ላይ ትልቅ ሮል እንዳለው አንድ ተቋም ያላግባብ የታሰሩ ሰዎች ወይም ደግሞ የሱን የአዋጁም ከተነሳ በኋላ ያላግባብ ታስረው የቆዩ ሰዎች ካሉ ከዚህ በኋላ አቃቤ ሕጎቻችን በየጣቢያው መደበኛ ስራቸውን የሚያከናውኑበት ጊዜ ዋነኛው ስራቸው እስረኛ መጎብኘት ስለሆነ እስረኞች በሚጎበኙበት ጊዜ ያላግባብ የታሰሩ ቅድም እንዳልኳቸው በጊዜያዊ ከተፈተ 48 ሰዓት ፍርድ ቤት ያልቀረቡ ሰዎች ካሉ ወይም ደግሞ ክስ ሊያስመሰርት የሚያስችል በቂ ግራውንድ ሳይኖር የታሰሩ ሰዎች ካሉ እነዚህ ሰዎችን ተከታትለው ከእስር እንዲለቀቁ የማድረግ ስራዎችን ይሰራሉ።
ሌላው በአስቸኳይ ጊዜ አዋጅ ከእስር ተለቀው ነገር ግን ወደ ስራ ገበታቸው መመለስ አልቻሉም ስለተባሉ ተጠርጣሪዎች ነው።
ሰራተኞች ከስራ ገበታቸው ወጥተው በተለያዩ ወንጀሎች ተጠርጥረው በቁጥጥር ስር ከዋሉ በኋላ ከእስር ወጥተው ወደ ስራ ገበታቸው ሊመለሱ ሲሉ ከአሰሪዎቻቸው ዘንድ ቻለንጆች እየገጠሟቸው እንደሆነ የሚያነሷቸው አቤታዎች አሉ። የመንግስት መስሪያ ቤት ሰራተኞችን በተመለከተ ለሁሉም መስሪያ ቤት ሰርኩላር ተበትኗል። ማንኛውም በቁጥጥር ስር ውሎ የነበረ ሰራተኛ ወደ ስራ ገበታው እንዲመለስ የሚል ይህም ግለሰቡ በቁጥጥር ስር ዋለው ወይም ደግሞ ከስራ ገበታው ርቆ የነበረው ከአቅም በላይ በሆነ አጋጣሚ ወይም ከአቅም በላይ በሆነ ችግር ምክንያት መሆኑን ከግምት ገብቶ በቀጥታ ወደ ስራው እንዲመለስ ታዘዘ ስለሆነ የመንግስት ሰራተኞችን በተመለከተ ብዙ ችግር ላይኖር ይችላል። ምናልባት ችግር የሚሆነው የግል ተቋማት ላይ ሲሰሩ የነበሩ ሰዎች ተወሰነም ሰዎች ወደፊት ሚኒስተር መጥተው አቤት ያሉ ሰዎች አሉ። ሰራተኞቻቸው መስሪያ ቤቱን አንመልሳችሁን ለማናስገባችሁ ነው የሚል አይደለም። በመርህ ደረጃ በዋናነት ግን የት እንደቆያችሁ ማወቅ ስለምንፈልግ የት እንደቆያችሁ ታስራችሁ መቆየታችሁን የሚገልጽ ደብዳቤ አምጡ የሚል ጥያቄ ነው እየቀረበላቸው የነበረው። ይህንን ወይ ከአዲስ አበባ ፖሊስ ወይም በቁጥጥር ስር ውሏቸው ከነበረው አካል እንደ ፖሊስ ተቋማት ማለት ነው ወይም ደግሞ ከመርማሪ ቦርዱ የህግ ባለሙያዎቻቸውን አናግረው ወደ ስራ የሚመለሱበት መንገድ ማመቻቸት ይችላሉ።
የኢትዮጵያ ፍትህ ሚኒስቴር ፕሬስ ሴክሬታሪው አቶ አወል በአስቸኳይ ጊዜ አዋጁ ወቅት በቁጥጥር ያዋሉ ሰዎች አሃዝ ቢታወቅም መስሪያ ቤቱ ለአሁኑ ያንን እንደማያውቅ ገልጸዋል። በኢትዮጵያ የአስቸኳይ ጊዜ አዋጅ ተፈጻሚ ከሆነ ጀምሮ የተለያዩ የሰብአዊ መብት ተሟጋቾች የመንግስት የጸጥታ ኃይሎችን ስራ ሲተቹ ቆይተዋል። ማክሰኞ ዕለት የኢትዮጵያ ፓርላማ አዋጁን ሲያነሳው የዩናይትድ ስቴትስ መንግስትን ጨምሮ አዋጁ ተፈጻሚ በነበረበት ወቅት በቁጥጥር ያዋሉ ተጠርጣሪዎች እንዲለቀቁም ጥሪ አቅርበዋል። ዊሊያም ዴቪሰን በኢንተርናሽናል ክራይሲስ ግሩፕ አጥኚ ነው። በእርግጥ የአስቸኳይ ጊዜ አዋጅ መነሳቱ ጥሩ እርምጃ ነው ይላል።
Removing the state of emergency hopefully will lead to a reduction in arbitrary detention.
የአስቸኳይ ጊዜ አዋጁ መነሳት በሰዎች ላይ እየደረሰ ስላለው የጅምላ እስርን ይቀንሳል ብዬ አስባለሁ። ሌሎች በእስር ላይ ያሉ ሰዎችም ይፈታሉ የሚል ተስፋ ማለን። ነገር ግን አስቸኳይ ጊዜ አዋጅን ብቻ ማንሳት በኦሮሚያ በትግራይና በሌሎች የአገሪቱ ክልሎች እየተከሰተ ያለውን የጸጥታ ችግርን እያፋፋመ ያለው የፖለቲካ ውጥንቅጥን ይፈታል ብሎ ማለት አይደለም።
ዴቪሰን ሁሉም አካላት የበሰለ ንግግርና ምክክር አድርገው የአገሪቱን ችግር ቢፈቱ መልካም መሆኑንም አክለው ተናግረዋል። የሰብአዊ መብት ኮሚሽኑ ምዝጋና ሙሉጌታ በኢትዮጵያ አሳሳቢ መሆኑ ስለሚነገረው የሰብአዊ መብት አያያዝ ኮሚሽኑ ለመንግስት ኃላፊዎች በየጊዜው አቤቱታ እንደሚያቀርብ ገልጸው፣ ነገር ግን ተገቢ ምላሽ ለማግኘት ረጅም ጊዜ እየወሰደ መሆኑን ተናግረዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዲስ አበባ። የአስቸኳይ ጊዜ አዋጁ
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በዩናይትድ ስቴትስ የሚኖሩ የአፋር ክልል ተወላጆች በዛሬው ዕለት በዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት የተቃውሞ ሰልፍ አድርገዋል። የአፋር ሕዝብ ከህወሓት ኃይሎች ጥቃት ተከፍቶበታል ያሉት መጠነኛ ቁጥር ያላቸው ሰልፈኞቹ የኢትዮጵያ መንግስት አስፈላጊውንና ሰብአዊ ምላሽ ባለመስጠቱ በክልሉ ከፍተኛ ሰብአዊና ቁሳዊ ውድመት እንደደረሰ ገልጸዋል። 5 ያክል የክልሉ ወረዳዎች በህወሓት ኃይሎች መያዛቸውንና ንጹሃንን በእጅጉ የጎዳ የከባድ መሳሪያ ጥቃት እየተፈጸመባቸው መሆኑንም የጠቀሱት ሰልፈኞች የኢትዮጵያ መንግስት የክልሉን ነዋሪዎች ደህንነት መጠበቅ ተስኖታል በሚልም ወቅሰዋል። በትግራይና አፋር አጎራባች ስፍራዎች ጦርነቱ አሁንም በቀጠለበት ወቅት የኢትዮጵያ መንግስት ጦርነቱ ያበቃ የሚመስሉ መግለጫዎችን መስጠቱም ኃላፊነት የጎደለው ነው ሲሉ ወቅሰዋል። በተመሳሳይ በትላንትናው ዕለት ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት በተደረገ ሌላ ሰልፍ በዋሽንግተን ዲሲና በአካባቢዋ የሚኖሩ የአማራና የአፋር ብሔር ተወላጆች በተለያዩ የሀገሪቱ ክፍሎች በብሔሩ ተወላጆች ላይ እየደረሱ ናቸው ያሏቸውን ጥቃቶች በማንሳት ዘር ማጥፋት ሲሉ በጠቀሱት ወንጀል ሲፈጸም የሀገሪቱ ፌዴራል መንግስትና የክልል መንግስታት ቸልታ አሳይተዋል በሚል ወቀሳ አሰምተዋል። መንግስት ኃላፊነቱን እንዲወስድም ጠይቀዋል። ሁለቱንም ሰልፎች በተመለከተ ከኢትዮጵያ መንግስት ተወካዮች ምላሽ ለማግኘት በጥረት ላይ እንገኛለን። አድማጮቻችን፣ በዚህ ዙሪያ ያዘጋጀነው ሰፋ ያለ ዘገባ በነገው ምሽት ዝግጅታችን ላይ የምናቀርብ ይሆናል። በምስል የታገዘውን ዝግጅት ደግሞ በዌብሳይታችን ላይ መከታተል ትችላላችሁ። የትግራይ የውጭ ግንኙነት ቢሮ አምነስቲ ኢንተርናሽናል ረቡለት የትግራይ ኃይሎች በአማራ ክልል በቆቦና በጭና የፈጸሙት ጥቃት የጦር ወንጀልና በሰብዕና ላይ የተፈጸመ ወንጀል ሊሆን ይችላል ሲል ባወጣው ሪፖርት ላይ ምላሽ ሰጥቷል። የትግራይ መንግስትና የትግራይ ሰራዊት በሲቪሎች ላይ ያተኮረ ጥቃትን አይደግፉም የሚለው ሪፖርት በሰራዊታችን ላይ ጉዳት ለደረሰባቸው ተጠቂዎች ልባችን ይሰበራል። ይህን የፈጸሙ የሰራዊታችን አባላትን የትግራይ መንግስት ምርመራ አድርጎ ለፍትህ ያቀርባቸዋል ይላል። ደብዳቤው አክሎም የአብይ መንግስትና የአማራ ምሁራን ሲቪሎች ያለምንም መሳሪያ በጦርነት ላይ እንዲሳተፉ ሲያደርጉት በነበረው ቅስቀሳ ምክንያት ለዚህ ተዳርገዋል የሚል ሲሆን፣ በአንጻሩ አምነስቲ ኢንተርናሽናል በዚህ ሪፖርት ላይ መሰረታዊ መረጃዎችን ባለማካተት የትግራይ ኃይሎችን በጦር ወንጀል ለመክሰስ ቸኩሏል በማለት የትግራይ መንግስት አሁንም ቢሆን በገለልተኛ አካል ምርመራ እንዲደረግ ፍላጎት አለው ሲል ጥሪ አቅርቧል። ኤደን ገረመው ዝርዝሩን ይዛለች።
የትግራይ የውጭ ጉዳይ ቢሮ አምነስቲ ኢንተርናሽናል ከሰሞኑ ባወጣው ሪፖርት ላይ በዛሬው ዕለት የአራት ገጽ ርዝመት ያለው ምላሽ ሰጥቷል። ዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል ሮብ ዕለት ይፋ ያደረገው ይኸው ሪፖርት በአማራ ክልል ሰሜን ወሎና ሰሜን ጎንደር ዞኖች የህወሓት ኃይሎች ተቆጣጥረዋቸው በነበሩበት ወቅት በተለይም በቆቦና በተወሰኑ የጭና አካባቢዎች ሆን ተብለው በደርዘን የሚቆጠሩ ሰዎች ተገድለዋል፣ እድሜያቸው 14 ዓመት የሆኑትን ጨምሮ በደርዘን የሚቆጠሩ ሴቶች ና ልጃገረዶችም በቡድን ተደፍረዋል፣ የግልና የህዝብ ንብረቶችን ዘርፈዋል የሚል ሲሆን የትግራይ የውጭ ጉዳይ ቢሮ ባወጣው ምላሽ ላይ የትግራይ መንግስት የትግራይ ኃይሎች ይህን መሰል ሆነ ተብሎ በሲቪሎች ላይ ለሚፈጸሙ ጥቃቶች ፍቃድ እንደማይሰጥ አስረግጦ ማስታወቅ ይሻል የሚል ሲሆን የትግራይ ኃይሎችም የኢትዮጵያ የኤርትራና የአማራ ክልል ኃይሎች በእኛ ላይ ያደረሱትን አይነት አሰቃቂ ህመሞችን በጎረቤት ክልል ህዝቦች ላይ ለመፈጸም የተሰማሩ አይደሉም ብሏል። ደብዳቤው ጾታዊ ጥቃቶች አካላዊና ስነ ልቦናዊ ጠባሳዎችን በሰዎች ላይ ጥለው ያልፋሉ፣ በሺዎች የሚቆጠሩ የትግራይ ሴቶችም የዚህ ጥቃት አስከፊ ሰለባዎች ናቸው ያለ ሲሆን በትግራይ ሰራዊቶች ጉዳት የደረሰባቸውና በጦርነቱ ላይ ምንም አይነት ተሳትፎ የሌላቸው ሲቪሎችም ለተፈጸመባቸው ወንጀል እናዝናለን ብሏል። አያይዞም የትግራይ ሰራዊቶች ሆነ ብለው ሲቪሎችን አጥቅተው ከሆነም የትግራይ መንግስት ምርመራ በማድረግ አጥቂዎችን ለፍትህ ያቀርባል ሲል አስታውቋል። ይሁንና ይህን መሰል በግዴለሽነት የሚደረግ ጥፋት በሙሉ በአግባቡ ያልሰለጠኑና ምንም አይነት የጦርነት እውቀትና ስልጠና የሌላቸው እንዲሁም ያልታጠቁ ሲቪሎችን በሐሰት ፕሮፓጋንዳ በመቀስቀስ ወደ ጦርነት የማገደው የጠቅላይ ሚኒስትር አብይ አህመድ መንግስትና የተስፋፊ አማራ ልሂቃን ስራ ነው ሲልም ከሷል። ደብዳቤው አያይዞም ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል የትግራይ ኃይሎች ምንም ያልታጠቁ ሲቪሎችን አጥቅተዋል በማለት ለሪፖርቱ መሰረታዊ መረጃዎችን ከጀርባ ሳያስቀምጥ ለአንድ ወገን የወገነና የተሳሳተ ምስል በመስጠት ኃይሎቻችንን በጦር ወንጀል ወንጅለዋቸዋል ብሏል። ለዚህ እንደ ማስረጃነት በነሐሴ 2013 ዓ.ም መግቢያ ላይ የጠቅላይ ሚኒስትር አብይ አህመድና የአማራ ክልል ባለስልጣናት መላው የኢትዮጵያ ሕዝብ ባገኘው መሳሪያ ሁሉ የትግራይ ኃይሎችን እንዲዋጉ ጥሪ አድርጎ ነበር። ይህን ተከትሎም አሶሺየትድ ፕሬስ የተሰኘው የዜና አውታር እንደ አውሮፓውያን አቆጣጠር በነሐሴ 10 ላይ መንግስት ያደረገው ጥሪ 110 ሚሊዮን ህዝብን ወደ ግጭት የሚጋብዝ ነው በሚል ጽፏል ሲል ያብራራል። ይሄው የጠቅላይ ሚኒስትሩ ጥሪም በብሔራዊ ቴሌቪዥን ጣቢያ ላይ መተላለፉንና በጽሑፍ ጭምር የተቀመጠ መሆኑንም አስታውሳል። ይህ አደገኛ ጥሪም ለመለየት በሚያስቸግር መልኩ በጦርነት ተፋላሚ በሆኑና ባልሆኑ ወገኖች መካከል ያለውን መስመር በማደብዘዝ ሲቪሎችን ለጥቃት አጋልጧል ብሏል። ደብዳቤው በሌላ ገለልተኛ አካል ምርመራ እንዲደረግ ጥሪ ያደረገም ሲሆን የአምነስቲ ኢንተርናሽናል ሪፖርቶች ውስጥ ክፍተት ናቸው ያላቸውን ነገሮችም ነቅሶ አውጥቷል። ይህም በጦርነት ጊዜ ራስን ከጥቃት የመከላከል መብታችንን ያንጸባረቀ ነው ብሏል። ይህ የዘር ማጥፋት ሲል በደብዳቤው ላይ የሰፈረው ጦርነት ከተጀመረበት ጊዜ አንስቶ ተፈጸሙ የሚባሉ ወንጀሎች በሙሉ ዓለም አቀፉ ማህበረሰብ በገለልተኛ አካላት እንዲመረምራቸው ጥሪ አቅርቧል። በዚህ ጉዳይ ላይ የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ጥሰቶች አጥኚ አቶ ፍስሐ ተክሌ እንዲህ ብለው ነበር።
ያው የተለያየ ምላሽ ነው የሚሰጡት በእንደዚህ አይነት እንትኖች በሚኖሩበት ጊዜ እና አንዳንዴ ኢንቨስቲጌት ይደረግ ይላሉ፣ አንዳንዴ ደግሞ እንዲሁ አውትራይት የመካድ ነገር አለና ያው እሱ አያዋጣም። በሁሉም ወገን ላይ የምናየው ነገር ነው። በመሬት ላይ ለውጥ ማምጣት ከተፈለገ አንደኛ ምርመራ እንዲካሄድ ሁኔታዎችን ማመቻቸት፣ ሁለተኛ ደግሞ ለዚህ ጉዳት ሰለባ ለሆኑት አስፈላጊውን ካሳ እንዲያገኙ ማድረግ እና ድርጊቱን የፈጸሙትን በለህግ ማቅረብ። ስለዚህ እሱ እንትን የሚያል ነገር አይደለም። አንደኛው ከዚህኛው ይበልጣል፣ እንደዚህኛው ይበልጣል ውስጥ የሚለውስ መግባት አያስፈልገንም። ሰብአዊ መብት ጥቃት አንድ ሰውም ላይ ተፈጸመ መቶም ሰው ላይ ተፈጸመ ሁሉም ጥቃት ነው።
አድማጮች፣ የዚህን ዘገባ ሙሉ ዝርዝር በነገው ምሽት ይዘንላችሁ እንመለሳለን። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። የትግራይ የውጭ
በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት ከኢትዮጵያ መንግስት ጋር ለመፍታት የተጀመረው እንቅስቃሴ ተስፋ ሰጪ ነው ሲሉ የትግራይ ክልልን በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ዶክተር ደብረጽዮን አክለው ሆኖም እንቅስቃሴው እንቅፋት ገጥሞታል በማለት ሂደቱ ስላለበት ሁኔታም ገልጸዋል። ሙልጌታ ጽብሃ ዝርዝር አለው።
ህዝባዊ ወያነ ሓርነት ትግራይ ህወሓት የተመሰረተበት የየካቲት 1147ኛ ዓመት በትግራይ ክልል የተለያዩ አካባቢዎች በሰልፍ በውይይትና የጧፍ ማብራት መርሃ ግብር በማዘጋጀት ተከብሯል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዓሉን አስመልክቶ ለክልሉ መገናኛ ብዙሃን በሰጡት መግለጫ የዘንድሮ የካቲት 11 በዓል የትግራይ ህዝብ በሁሉም መሰረታዊ አገልግሎቶች ተዘግተውበት ከበባውን ለመክፈት ትግል በሚያካሂድበት ጊዜ ነው እየተከበረ ያለው ብለዋል።
ናይ ሎሚ የካቲት መበል 47 ዓመት በዓል 11 ኣፍሉይ ኩነታት ብናንኳ ነኽብር ኣለና።
ዘንድሮ የካቲት 1147ኛ ዓመት በተለየ ሁኔታ ሁነን ነው እያከበርን የምንገኘው። የሚበዛው የትግራይ አካባቢዎች ነጻ በወጡበት ግን ደግሞ የተወሰነው ህዝባችን በከባድ የጠላት ቀንበር በሚቸገርበት ነው እያከበርን ያለ ነው። ትግራይ በከበባ ውስጥ ሆና የዘር ማጥፋት ቅጥያ የሆነው በህመምና ረሃብ እንዲሁም በድሮን ሰላማውያን ዜጎች በሚሞትበት ነው እያከበርን ያለ ነው። ጠላቶቻችን ገጥመን ትልቅ ድል ያስመዘገብንበት ይህንንም ድል ያመጣ ትልቅ ሰራዊት በገነባንበት ከበባውን ለመስበር ነጻ ያልወጣው ህዝባችንም ነጻ እንድናወጣ ቃል የምንገባበት ጊዜ ነው ያሉት። በአሁኑ ጊዜ ባለው ከበባና ሁሉም ነገር መዘጋጋት መቀጠል አንችልም ያሉት ሊቀመንበሩ ከተቻለ በሰላማዊ ውይይት ካልሆነ በጉልበት ይከፈታል ብለዋል። ከኢትዮጵያ መንግስት ጋር ጦርነቱ በውይይት ለመፍታት የተጀመረው እንቅስቃሴ ተስፋ ሰጪ ቢሆንም እንቅፋት እያጋጠመው ይገኛል ብለዋል። የድሮን ድብደባ፣ ሰብአዊ ድጋፍ አለመግባትም እንደ እንቅፋት ብለው ካነሱት ጉዳይ ነው።
ርክባት እንዲሆ ናይጄሪያ ፕሬዚደንት ተደጋጋሚ ይመጽሉ ወይም አፍሪካ ህብረት ወኪሎም የመዘለው ሰላም ከወርድ ይለም የመዘለው
ግንኙነቶች አሉ። የናይጄሪያው ፕሬዚደንት የነበሩ በተደጋጋሚ እየመጡ ናቸው። አፍሪካ ህብረት ወክለው ነው እየመጡ ያሉት። ሰላም ላውርድ ብለው ነው እየመጡ ያሉት። ላወያያችሁ፣ መሀል ላይ ሁኜ ላነጋግራችሁ ነው እያሉ ያሉት። በኬንያ በሀገሪቱ ፕሬዚደንት የተጀመረ አለም የአሜሪካ ልዑካንም አሉ። የአውሮፓ ህብረትም እንቅስቃሴ አለም። ለሰላም ውይይት ተብሎ የሚሰራ ነው። እኛ በሰብአዊ እርዳታ፣ ከበባው መከፈት፣ ተኩስ ቆሞ እንቅስቃሴ እንዲኖር፣ ባንኮችም እንዲሰሩ፣ ገንዘብ እንዲመጣ፣ ነዳጅም እንዲገባ፣ አቅርቦት እንዲኖር ነው እየሰራን ያለ ነው። ትንሽም ቢሆን የተሰጠው ጊዜ እንጠቀምበት ብለናል። ተስፋ አለ፣ ምልክትም አለ። ችግር ያለበት መሆኑም ተረድተን ነው እየሰራን ያለ ነው ያሉት። የሚካሄድ ውይይት ጥንቃቄ የሚያስፈልገው ጉዳይ በመሆኑም በትግራይ የሚገኙ ፓርቲዎች፣ ሲቪል ማህበረሰብና ሌሎች የሚመለከታቸው አካላት በማካተት የሚፈጸም ይሆናል ብለዋል ዶክተር ደብረጽዮን። ለድርድር የማይቀርቡ ጉዳዮች ብለው ያነሷቸው ነጥቦች ደግሞ
ዝኾነ ይኹን ተኾነ ሰራዊ ሒዝና ኢና ንነብር ሰራዊትና ናፅዋርና ትዘሎ ጥራሕ ይኮነ ክንውስኸሉ ይነገር
የሆነ ነገር ይሁን ሰራዊታችን ይዘን ነው የምንኖረው። ሰራዊታችንና የጦር መሳሪያችን ይዘን ያለን ብቻ ሳይሆን ገና እንጨምራለን። ሌሎች አቅሞችም ጨምረን ኃይል ይዘን ነው ካሁን በኋላ የምንኖረው። በሕግና ሥርዓት ብቻ ተማምነህ መሄድ በቃን። ሕግና ሥርዓት ይኖር፣ ኃይልም ግን ያስፈልገናል። የራሳችን የምንላት ሀገር ነው የበደለችን። ሌላ ባዕድ አገር አስገብታ ነው ያስጨፈጨፈችን። ስለዚህ በሰራዊት ላይ ድርድር የለንም። ሌላው የትግራይ ግዛት ነው። በሕገ መንግሥቱ የታወቀ የትግራይ ወሰን አለ። እዚህም ላይ ድርድር የለም። የኤርትራ ሰራዊት መውጣት አለበት። ይህንንም ድርድር የለም። ከምዕራብ ትግራይ ብቻ ሳይሆን ከሁሉም አካባቢ መውጣት አለበት። በሰሜን ምዕራብ አለ፣ በምስራቅም አለ። በማዕከላዊም አለ መውጣት አለበት። የትግራይ ህዝብ የራስን እድል በራስ የመወሰን ሪፈረንደምም ለድርድር አይቀርብም ነው ያሉት። የኤርትራ ሰራዊት አሁንም በትግራይ ክልል የተለያዩ አካባቢዎች እንዳሉ ይነገራል። ባለፈው መስከረም ወር የአሜሪካ ድምጽ ወኪል ወደ ክልሉ ምስራቃዊ ዞን ተጉዞ በነበረበት ጊዜ የዛላምበሳ ከተማ በኤርትራ ኃይሎች እንደምትገኝ የአካባቢው ነዋሪዎች ገልጸውለት ነበር። ችግሩ በሰላማዊ መንገድ እንዲፈታ ጥረት ያደረጉ ላሉ ኃይሎች የትግራይ ህዝብ አሁን ባለበት ሁኔታ ሊቀጥል ስለማይችል በአጭር ጊዜ እንዲፈጸም የጊዜ ገደብ ሰጥተናል ያሉ ሲሆን የጊዜ ገደቡ እስከ መቼ መሆኑ ግን በግልጽ ይፋ አላደረጉም። በሌላ ዜና የትግራይ ወንጌላውያን አብያተ ክርስቲያን ህብረት ከኢትዮጵያ ወንጌላውያን አብያተ ክርስቲያን ህብረት የነበረው ግንኙነት ማቋረጡ ባወጣው መግለጫ አስታውቋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
የዓለም ባንክ በሶማሌ ክልል ለደረሰው ድርቅ የሚውል 63 ሚሊዮን ዶላር ወይም ከ3.3 ቢሊዮን ብር በላይ መመደቡን አስታወቀ። ከዚህ ውስጥ ግማሽ የሚበልጠው ገንዘብ አሁኑኑ የሚለቀቅ መሆኑንም ገልጿል። በተያያዘም የአሜሪካ የዓለም አቀፍ ልማት ድርጅት በኢትዮጵያ ወይም ዩኤስኤድ ኢትዮጵያን በበኩሉ በኢትዮጵያ የተከሰተውን ድርቅ ለመቀነስ ተጨማሪ 39 ሚሊዮን ዶላር ወይም 2 ቢሊዮን ብር ገደማ መመደቡን አስታውቋል። አዲስ ቸኮል ተጨማሪ አለው።
በዓለም ባንክ የኢትዮጵያ፣ ሱዳን፣ ኤርትራና ደቡብ ሱዳን ዋና ዳይሬክተር ኡስማን ዲዮን ዛሬው በሶማሌ ክልል መዲና ጅጅጋ ተገኝተው ከክልሉ አመራሮች ጋር በድርቁ ዙሪያ ከተወያዩ በኋላ 63 ሚሊዮን ዶላር ወይም ከ3.2 ቢሊዮን ብር በላይ ድጋፍ እንደሚያደርጉ አስታውቀዋል። ስነ ስርዓቱን የተከታተሉት የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድ የዓለም ባንክ ለድርቁ ድጋፍ በኢትዮጵያ ደረጃ 120 ሚሊዮን ዶላር ድጋፍ ሊያደርግ መወሰኑንና ከዚህም ውስጥ 63 ሚሊዮኑን ለሶማሌ ክልል እንደመደቡ አስታውቀዋል። ድጋፉ ድርቁ ያስከተለውን ጉዳት ለመቀነስ እየተደረገ ያለውን ጥረት በእጅጉ የሚደግፍ መሆኑንም ቢሮ ኃላፊው ተናግረዋል።
በተለየ ድርቅ ሶማሌ ክልል ስለተከሰተ ድጋፍ አድርጓል። እንደ ሀገር አቀፍ 120 ሚሊዮን የአሜሪካን ዶላር ነው ድጋፍ ያደረጉት። በአሁኑ ዛሬ መግለጫቸው ላይ እንዳስቀመጡት ከ120 ሚሊዮን ውስጥ 63 ሚሊዮን ሶማሌ ክልል ላይ ነው በዚህ ድርቅ ምላሽ ለመስጠት ድጋፍ ያደረጉት። ከ63 ሚሊዮን የአሜሪካን ዶላር ውስጥ 38 ሚሊዮን የአሜሪካን ዶላር ፈሰስ አድርጓል እና በጥሬ ገንዘብ ድጋፍ አድርጓል እና ገንዘቡ አሁን መጠቀም እንችላለን ማለት ነው ለድርቁ ምላሽ ለመስጠት። ይህ ገንዘብ ድርቁን እፎይታ ሊሰጥ ይችላል የሚል ግምት አለ። በቀጣይ ድጋፉ እንደሚቀጥል እና ድጋፍ ያደረጉት ገንዘብ ለሶስቱ እንስሳት መኖ፣ ሰዎች ምግብ፣ እንዲህ ውሃ ላይ ድጋፍ እንደሚያደርጉ ነው። በዚህ ጎን ለጎን ለወደፊት ዘላቂ መፍትሄ እንዲሆን እነዚህ ዙሪያዎች ላይ ልማት ፕሮጀክቶች እንደሚቀርጽና ድርቅ ሌላ ጊዜ ቢመለስ ዘላቂ መፍትሄ መልሴ እንዲሆን እንደሚዘጋጁ ነው ቃል የገቡት።
አቶ አብዱቃድር የዓለም ባንክ በሚሊዮን የሚቆጠሩ አርሶ አደሮችና አርብቶ አደሮች የሚጠቀሙበትን የምግብ ለስራ ወይም ሴፍቲኔት መርሃ ግብርን ጨምሮ በሌሎችም የልማት ዘርፎች ዘርፈ ብዙ ድጋፍ ሲያደርግ የቆየ ድርጅት ነው ብለዋል።
ዓለም ባንክ ኢትዮጵያ ላይ ብዙ ልማት ስራዎችም እንዲሁም ኢመርጀንሲ ስራዎች ይሳተፋሉ። ረጅም ጊዜ ልማት ስራ ዙሪያ ዎሽ ፕሮግራም የሚባል ዋን ዎሽ ፕሮግራም የሚባል በውሃ ቢሮ አካባቢ በየአመቱ ወጀት አዘጋጅቶ ይደግፋል። እንደዚሁም አርብቶ አደር ቢሮ ላይ ዲአርኤስ የሚባል ድሮት ሬስፖንስ ፕሮጀክት ላይ ድጋፍ ያደርጋል። በዚሁም ግብርና ላይ ፒኤስኤምፒ ፕሮዳክቲቭ ሴፍትኔት ፕሮግራም የሚባለው ሴፍትኔት ፕሮግራም ላይ አብዛኛው ገንዘብ የሚደጉመው ባንኩ ነው።
በተያያዘ ዜና የአሜሪካ ዓለም አቀፍ የልማት ድርጅት ወይም ዩኤስኤድ ኢትዮጵያ በሀገሪቱ ለተከሰተው ድርቅ ምላሽ 39 ሚሊዮን ዶላር ወይም 2 ቢሊዮን ብር ገደማ ተጨማሪ ድጋፍ መመደቡን አስታውቋል። ድርጅቱ በይፋ ገጹ ባወጣው መግለጫ በአማራ፣ ኦሮሚያ፣ ሶማሌና ደቡብ ክልል የሚገኙ 6.2 ሚሊዮን ኢትዮጵያውያን በድርቁ ተጎጂ መሆናቸውንና አስቸኳይ ምግብ እርዳታም እንደሚያስፈልጋቸው አስታውቋል። የተመደበው ድጋፍም የዩኤስኤድ አጋር በሆነው የዓለም ምግብ ፕሮግራም አማካኝነት በደቡባዊና ደቡብ ምስራቅ ኢትዮጵያ ለሚገኙ 1.6 ሚሊዮን ኢትዮጵያውያንና ኢትዮጵያ ውስጥ የሚገኙ ስደተኞች የትምህርት ቤት ምገባን ጨምሮ ለምግብ እንዲሁም ለሕፃናትና ነፍሰ ጡር እናቶች አስቸኳይ አልሚ ምግብ ድጋፍ ለማድረግ ይውላል ብሏል። ከዚህ ባሻገር በድርቁ ተጎጂ ሆነው የምግብ ድጋፍ የሚደረግላቸው 3.4 ሚሊዮን ሰዎችና አስቸኳይ አልሚ ምግብ ድጋፍ እየተደረገላቸው ያሉ 300 ሺህ ሕፃናት እንዲሁም የንጽህና መጠበቂያ ቁሳቁሶች፣ የጤና እንዲሁም የንጹህ መጠጥ ውሃ አቅርቦት እንዲያገኙ ለሚደረግላቸው ሰዎች የሚቀርበው ድጋፍም ተጠናክሮ እንደሚቀጥል ነው በመግለጫው የተገለጸው። 2021 የበጀት ዓመት አሜሪካ ለኢትዮጵያ 1 ቢሊዮን ዶላር ሰብአዊ እርዳታ በማቅረብ መሰል ድጋፍ ከሚያደርጉ ሀገራት በቀዳሚነት ትገኛለች የሚለው ዩኤስኤድ ከዚህ ውስጥ 402 ሚሊዮን ዶላሩ የድርቅ ተጎጂዎችን ለመደገፍ የዋለ ነው ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
መሰናዷችን ደግሞ እየጨመረ የሄደውን የራሽያና የአፍሪካ ትስስር ጉዳይ ያስቃኘናል። ራሽያ በዩክሬን ላይ የያዘችው ጥብቅ አቋም የዓለምን ቀልብ ስቧል። በቀድሞ ሶቪየት ሀያል የነበረችው ሀገር ከአፍሪካ ጋር ያለውን የኢኮኖሚና ወታደራዊ ትብብር እያጠናከረች መሆኑም ዓላማዋ ምን ሊሆን ይችላል በሚል የምዕራብ ሀገራትን አሳስቧቸዋል። በዚህ ዙሪያ የአሜሪካ ድምጽ ያጠናከረው ዘገባ ቀጥሎ ይቀርባል። በምዕራብ አፍሪካዊቷ ቡርኪና ፋሶ በጥር ወር የተካሄደውን ወታደራዊ መፈንቅለ መንግስት ተከትሎ የራሽያ ባንዲራ በዋና ከተማዋ ኡጋዱጉ ሲውለበለብ ታይቷል። በመካከለኛው አፍሪካ ሪፐብሊክ ባለፈው ዓመት የተመረቀው ሐውልትም የሀገሪቱ ወታደሮች በራሽያ ወታደሮች ታግዘው ህብረተሰቡን ከጥቃት ሲጠብቁ ያሳያል። እነዚህ ክስተቶች ራሽያ በአህጉር ያላት ስፍራ በድጋሚ እየተመለሰ መሆኑን የሚያሳዩ ምልክቶች ናቸው። በ2011 ዓ ም ለመጀመሪያ ጊዜ በተካሄደው የራሽያና የአፍሪካ የፖለቲካና ንግድ አመራሮች ጉባኤ ላይ ንግግር አድርገው የነበሩት የራሽያው ፕሬዝዳንት ቭላድሚር ፑቲንም አፍሪካ የውጭ ጉዳይ ፖሊሲያቸው ቅድሚያ የሚሰጣት አህጉር መሆኗን ተናግረው ነበር።
በጉባኤው ላይ የራሽያና አፍሪካ ግንኙነት አካል የሆነ ንግግር ለማካሄድ አዲስ አሰራር ለመፍጠር ተስማምተናል።
የራሽያና አፍሪካ ሁለተኛ ጉባኤ በጥቅምት ወር ላይ በቅዱስ ፒተርስበርግ ለማካሄድ ቀጠሮ ተይዟል። ሶቺ በተሰኘው የጥቁር ባህር መዝናኛዎች የሚገኙባት ከተማ የተካሄደው የመጀመሪያው ጉባኤ ታዲያ በርካታ ዲፕሎማሲያዊ ስምምነቶችና በቢሊዮኖች የሚቆጠር የአሜሪካ ዶላር የሚያወጡ የጦር መሳሪያዎች፣ የእርሻ ኃይልና ሌሎች ስምምነቶች መፈጸማቸውን አዘጋጁ ሪኮንግረስ ፋውንዴሽን አስታውቋል። ሞስኮ የቀድሞ ሶቪየት ህብረት በአፍሪካ ይካሄዱ የነበሩ የሶሻሊዝም እንቅስቃሴዎችን ይደግፍ በነበረበት የቀዝቃዛው ጦርነት ወቅት የተፈጠሩ ትብብሮችን ለማደስ አዳዲስ ትስስሮችን እያጠናከረች ነው። ሶቪየት ህብረት እንደ አውሮፓውያን አቆጣጠር በ1991 ዓ ም ከወደቀ በኋላ ከአህጉሩ በአብዛኛው ወጥቶ ቆይቷል። ራሽያ ይህን ሁኔታ ለመቀየር የምዕራብ ሀገራት የሚያስቀምጡት አይነት የፖለቲካም ሆነ ሌላ አይነት ቅድመ ሁኔታ ያልተካተተበት ትብብሮችን ማቅረቧን ፑቲን ተናግረዋል። ማክሲም ማቱሴቪች በሴቶን ሆል ዩኒቨርሲቲ የራሽያ ጥናት ዳይሬክተር ናቸው።
ልክ ሶቪየት ህብረት ያደርገው እንደነበረው ራሽያ ለአፍሪካ ሀገራት አማራጭ ራዕይ አቅርባለች። አሁን ራሽያኖች እያደረጉ ያለው ነገር በፊት ሶቪየት ያደርገው ከነበረው ጋር አንድ የሚያደርገው ጸረ ምዕራባዊ የሆነ አቋማቸው ነው።
አክራሪ የእስልምና ታጣቂ ቡድኖችና ሌሎች ሁከቶች በአፍሪካ እየተስፋፉ መሄዳቸው ለራሽያ ወታደሮች ተጨማሪ ወደ አህጉሪቱ የመግቢያ ቀዳዳዎችን ፈጥሮላቸዋል። የማሊ ቅኝ ገዢ የነበረችውና ላለፈው 10 ዓመት በሀገሪቱ የሚታዩ የእስልምና አማጽያንን ለመዋጋት አጋር የነበረችው ፈረንሳይ ወታደሮቿን ለመቀነስ ማሰቧም እንዲሁ ለራሽያ ሌላ እድል ፈጥሯል። የግል ወታደራዊ ተቋራጭ ተቋማትም እንዲሁ የሞስኮን አጀንዳ በአፍሪካ ለማስፋፋት እያገዙ መሆናቸውን የምዕራብ ሀገራት ተንታኞች ይናገራሉ። ከነዚህም መካከል የፑቲን ረዳት የሆኑት ይቭጌሪ ፕሪጎዥን የሚቆጣጠሩት ዋግነር የተሰኘ ቡድን ጥላ ስር ያሉ ተዋጊዎች እንደሚገኙበት ተጠቅሷል። ፑቲን ግን ከቡድኑ ጋር ምንም አይነት ግንኙነት እንደሌላቸው አስታውቀዋል።
ከመንግስት ጋር አይገናኝም። እንደ ወርቅና የከበሩ ድንጋዮች ያሉ ማዕድናት እንዲሁም የኃይል ምንጮች ጋር የተያያዘ የግል ፍላጎቶች ያሉት የግል የንግድ ተቋም ነው።
በዩናይትድ ስቴትስ መከላከያ ሚኒስቴር አካል የሆነው የስልታዊ ጥናቶች ማዕከል ውስጥ የአፍሪካ ጉዳዮች ጥናት ዳይሬክተር የሆኑት ጆሴፍ ሴግል ግን የፑቲንን ምላሽ አይቀበሉትም።
ዋግነር የተባለው ቡድን በተላከባቸው ቦታዎች ሁሉ አፍሪካን ጨምሮ ሊቢያ በለው፣ ሱዳን፣ ሞዛምቢክ፣ መካከለኛው አፍሪካ ሪፐብሊክ አተራማሽ ኃይል ሲሆን ያየ ነው።
የተባበሩት መንግስታት ድርጅት በመካከለኛው አፍሪካ ሪፐብሊክ በግል ወታደራዊ ኃይሎች የተፈጸሙ አሰቃቂ የሰብአዊ መብት ጥሰቶችን እየመረመረ ይገኛል። በዚህ መሃል ግን በ2013 ዓ.ም በተፈጸመው ወታደራዊ መፈንቅለ መንግስት የራሽያ ቅጥረኛ ወታደሮች የህዝብ ጠባቂ ተደርገው ዘ ቱሪስት በተሰኘው ፊልም ላይ ታይተዋል። ይህ በመካከለኛው አፍሪካ ሪፐብሊክ የተሰራው ፊልም የፑቲን አጋር በሆነው ፕሬግዥን የተሰኘ ተቋም የገንዘብ ድጋፍ እንደተደረገለት ተዘግቧል። በማሊ ባለፈው ዓመት የተደረገው ወታደራዊ መፈንቅለ መንግስት አመራሮችም የራሽያ ቅጥረኛ ወታደሮችን በአሰልጣኝነት ማምጣታቸውን ተከትሎ የዩናይትድ ስቴትስ እና የፈረንሳይ ባለስልጣናት የዋግነር ቡድን ቅጥረኞች መሆናቸውን ተናግረዋል። በማሊ የሚገኙ አንዳንዶችም የራሽያን ባንዲራ በማውለብለብ ተቀብለዋቸዋል። ተቀማጭነታቸው በፓሪስ የሆነውና የአፍሪካ ጸጥታ ጉዳዮች ትስስርን የሚመሩት ኒጋለ ባጋዮኮ እንደሚሉት ይህ አገሪቱ ከሶቪየት ህብረት ጋር የነበራትን ትስስር የሚያሳይ ብቻ ሳይሆን በማሊ በቀጠለው የጸጥታ ችግር ዙሪያ ህዝቡ ትግስቱ ማለቁንም ያሳያል ይላሉ።
እንደ አውሮፓውያን አቆጣጠር በ2013 ዓ.ም ፈረንሳይ ወደ ማሊ ስትገባ መላው ህዝቡ በሙሉ ተስፋ አድርጎ ነበር። አሁን እንደምታየው በሀገር ውስጥ እንዲገኙም አይፈልግም። እውነት ለመናገር በሚቀጥሉት 2 ዓመታት ውስጥ ተመሳሳይ ነገር በሩሲያ ላይ ቢደርስ አያስደንቀኝም።
ባጋዮኮ አክለው የአፍሪካ ሀገራት ከተለያዩ የውጭ ሀገራት ጋር ለመስራት ፈቃደኛ መሆናቸውን እያሳዩ መሆናቸውን ይገልጻሉ።
ከአንድ ወገን ጋር ብቻ ትብብር ማድረግ በዲፕሎማሲ ላይ ብቻ ሳይሆን በመሳሪያ ማግኘት ላይም ገደብ እንደሚያስከትል የመረዳት ነገር አለ።
የተፈጥሯዊ ማዕድኖች ባለሀብት የሆነችውና እያደገ የሚሄድ ወጣት ማህበረሰብ ክፍል ባላት አፍሪካ ውስጥ ተጽዕኖ ለማሳደር የሚንቀሳቀስ የውጭ መንግስት ራሽያ ብቻ አይደለችም። ዋይት ሀውስም እንዲሁ በዚህ ዓመት መጨረሻ አካባቢ የዩናይትድ ስቴትስና አፍሪካ ጉባኤ ለማካሄድ እቅድ አላት። የአውሮፓ ህብረትም በአፍሪካ መሰረተ ልማት ላይ የሚውል የ172 ሚሊዮን ዶላር እቅድ ይፋ ያደረገ ሲሆን የአፍሪካ ቀዳሚ የኢኮኖሚ አጋር የሆነችው ቻይና ዋን ቤልት ኤንድ ሮድ የተሰኘው እንቅስቃሴን የሚቀናቀን ነው። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። አሁን የመጀመሪያውን የአጋማሽ አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ ወደ ያዝ ነው የመጀመሪያው ቅንብር እንውሰዳችሁ። ባለፉት 3 ዓመታት የቱሪዝም ዘርፉ በመቀዛቀዙ ምክንያት ከስራ ወጥተው የነበሩ የዘርፉ አገልግሎት ሰጪ ተቋማት ወደ ስራ መመለሳቸውን የአማራ ክልል ባህልና ቱሪዝም ቢሮ አስታወቀ። ለዘርፉ መቀዛቀዝ ዋና ምክንያት ኮቪድ-19 እና በሰሜኑ የሀገሪቱ ክፍል የተከሰተው ጦርነት መሆኑን የጠቆሙት የምክር ቤቱ ቢሮ ኃላፊው አቶ ኤርሚያስ መኮንን ዲያስፖራው ወደ ሀገሩ መምጣቱን ተከትሎ ቱሪዝሙ መነቃቃቱ ይህን የማስቀጠል ስራ እየተሰራ መሆኑን ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች።
የኮሮና ቫይረስ ወረርሽኝ ቀድሞውኑ ያዳከመው የቱሪዝም ዘርፍ የሰሜን ኢትዮጵያ ጦርነት ሲታከልበት ደግሞ ይበልጡኑ ተቀዛቅዞ መቆየቱን የዘርፉ ባለሙያዎች ይናገራሉ። አሁን የኮሮና ቫይረስ ወረርሽኝ አልጠፋም፣ ጦርነቱም ሙሉ በሙሉ አልቆመም። በተለያዩ ቦታዎች ያለው የጸጥታ ችግር የሀገር ውስጥ ጎብኚዎችን እንደ ልብ እንደማያንቀሳቀስ በአስጎብኝነት ሙያ ላይ የተሰማሩ ባለሙያዎች ይናገራሉ። ከኢትዮጵያ ውጭ የሚኖሩ ጎብኚዎች ቁጥር መቀነሱን ከቱሪዝም ቢሮ የተገኘው ማስረጃ ያሳያል። ሆኖም በውጭ የሚኖሩ ኢትዮጵያውያንና አንዳንድ የሀገር ውስጥ ጎብኚዎች ወደ ክልሉ የተለያዩ ከተሞች መምጣታቸው ግን ዘርፉን በማነቃቃት ተጠቅሷል። በቱሪዝም አገልግሎት ዘርፍ ከተሰማራበት ርቆ መቆየቱን የሚናገረው በጣና ሐይቅ የአስጎብኚዎች ጀልባ አገልግሎት ሰጪ አቶ ካሳሁን አካሉ ችግሮቹ ሙሉ በሙሉ ባይቀረፉም ተስፋ እየታየ መሆኑ ይገልጻል።
ከበፊቱ አሁን የተሻለ ነገር አለ። ሙሉ በሙሉ ባይባልም ኮቪድ አቀዝቅዞት ነበረ፣ ጦርነቱ ደግሞ መጨረሻ ጠፍቶብን ነበረ። አሁን ያው ከውጭ የሚኖሩት ኢትዮጵያውያንም በተደረገላቸው ጥሪ መሰረት ከነሱም ከሀገር ውስጥ ባለውም ሆኖ የተሻለ እንቅስቃሴ እየታየ ነው።
በኮቪድ እና በጦርነቱ ምክንያት ገበያ ቀዝቅዞ ነበር ብላኝ ነበር እና ስራ አቁማችሁ ነበር?
አቁመን ነበር። አዎ፣ በኮቪድ ምክንያት ያው የተወሰነ ጊዜ እንዲያውም ዝግ ነበር። ከዛ በኋላ ትራንስፖርትም ምንም ጭማሪ ስለነበረው የሀገር ውስጥም ሰው ሙቭመንት ያናል ስለነበረ አቁመን ነበር። ጦርነቱ ላይ ደግሞ የባሰ ነገር ነበር። ያው አንዳንድ ተፈናቃዮች ምናምን ይመጣሉ። እነሱም ቢሆን ይህን ያህል በችግር ላይ የመጡ ናቸው። ይዝናኑ አይደሉም። ይመጣሉ፣ ይጠይቃሉ። ግን ዋጋችን ሲያዩ ትንሽ ወደድ ስለሚወባቸው ካለው ሁኔታ ጋር ተጠቃሚም አልነበሩም እና ስራችን በጣም ጠፍቶና አቁሞ ነበር የቆየ። ኖርማሊ አሁን ከጥምቀት ጀምሮ ጥሩ ነገር ነው ያለው። ያው የተሻለ ነገር
የጃካራንዳ ሆቴል ስራ አስኪያጅ አቶ ደምሰው ሞሴ የነበረውን ችግርና አሁን ታይቷል ያሉት ተስፋ እያነጻጸሩ ያስረዳሉ።
ላለፉት 3 ዓመታት ማለት እንደ ክልል እንደ አማራ ክልል በርካታ የቱሪዝም እንቅስቃሴ ኦልሞስት ቆሞ ነበር ማለት ይቻላል። በተለይ በዚህ በሴክተሩ ላይ የተሰማሩ ሆቴሎች፣ አስጎብኝ ድርጅቶች፣ ባለመኪናዎች፣ የጀልባ ማህበራት በሙሉ አንዳንዶች እንደውም ተቋሞቻቸውን ዘግተው ሰራተኛ እስከመበተን ድረስ ነበረ። መጀመሪያ ላይ ኮቪድ መጣ። ከዛ በኋላ የህልውና ዘመቻው እንትን ሲል ኦልሞስት ሙሉ በሙሉ በሚባል ደረጃ በጣም በከፍተኛ ሁኔታ ተቀዛቅዞ ነው ነበር። አሁን ኖርማሊ ይሄ ታላቁ ወደ ሀገር ቤት መግባት ፕሮጀክት ተብሎ ወይም ግሬተር ሆም ካሚንግ በከፍተኛ ሁኔታ ሆቴሎችንም ወይም ኢንዱስትሪውን በጣም አነቃቅቷል ማለት ይቻላል። ከዚህ በተጨማሪ በክልሉ ላይ የሚከበሩ ሃይማኖታዊና ባህላዊ በዓላት ከፍተኛ የሆነ መነቃቃት ስለነበረ አብዛኞቹ ሆቴሎች ጥሩ እንቅስቃሴ እያደረጉ ያለበት ሁኔታ ነው ያለው።
አቶ ደምሰው መንግስት የሀገር ውስጥ ጎብኚዎች ላይ መስራት እንዳለበት ይመክራሉ።
ሎካል ቱሪዝሙ ላይ በጣም አስደሳች የሚባል እንቅስቃሴ አለ። ይሄ የሚያመለክተው ሎካል ቱሪዝም ላይ በጣም በሰፊው መስራት እንዳለብን፣ እንደ ክልል ደግሞ በርካታ የሚጎበኙ ቦታዎችም ስላሉ ባህላዊ፣ ታሪካዊ እንዲሁም ሌሎች ሂስቶሪካል የሆኑ ቦታዎች ስላሉ እነሱን ቦታዎች በደንብ ማስተዋወቅ በደንብ መስራት ከቻል ከሎካል ቱሪዝሙ ማግኘት የሚገባንን ገቢ ማግኘት እንችላለን። እግረ መንገዳችንን ደግሞ ቱሪዝሙ ቡስት ማድረግ እንዲችል ወይም በደንብ መነቃቃት እንዲችል ማድረግ የምንችልበት ጥሩ አጋጣሚ። በዚህ አጋጣሚ ያው ይህንን ጥሪ አድርገው ወደ ሀገር የመጡ ዲያስፖራዎችንም ሎካል ቱሪስትም ወይም የሀገር ውስጥ ቱሪስቱን ማመስገን እፈልጋለሁ። አንደኛ ያለንን ሀብት በደንብ ማወቅ የምንችልበት አጋጣሚ ነው። አብዛኛውን በወሰን የታጠረና ለምሳሌ አማራ ክልል ያለ መዳረሻ የአማራ ክልል ተወላጅ ብቻ ከሚያውቀው ሁሉም መላው ኢትዮጵያን መጥተው ቢያዩት የተሻለ እድል ይሰጣል። ሁለተኛ ደግሞ ዲያስፖራው ሀገሩን በደንብ ማወቅ አለበት። በዚህ ዓመት ለግሬተር ሆም ካሚንግ እንደተጠራ ሁሉ ፕሮግራም ይዞ ቢጎበኝ ፕሮሞት ቢያደርግ ቱሪስቱን ማነቃቃት ይችላል እና በዚህ አጋጣሚ አሁን በዚህ ላደረጉት ትልቅ ተሳትፎ ማመስገን እንፈልጋለን።
የአማራ ክልል ባህልና ቱሪዝም ምክትል ቢሮ ኃላፊ አቶ ኤርሚያስ መኮንን ሁለቱ ጉዳዮች በአማራ ክልል በዘርፉ ላይ የተሰማሩ ሰዎችን የንግድ እንቅስቃሴ ጎድቶ መቆየቱን ያስታውሳሉ።
ባለፉት 3 ዓመታት በተፈጥሯዊና ሰው ሰራሽ ችግሮች ምክንያት ተቀዛቅዞ በመቆየቱ ሀገሪቱ ልታገኘው የሚገባውን የውጭ ምንዛሬም ሆነ በዘርፉ የተሰባሩ ግለሰቦች፣ ማህበራት ከፍተኛ ጉዳት ደርሶባቸው ከዘርፉ ማግኘት ያለብን ነገር እያገኘን አልነበረም። ቢሮው በአዲስ መልክ የቱሪስትን ቀልብ መሳብ የሚችሉ መርሃ ግብሮችን በመንደፍ ባለፉት 2 ወራት በዓላቶችንም ተገን በማድረግ እንደ አዲስ እንዲንቀሳቀስ እና እንዳንሰራራ የሚልዩ ፓኬጆችን በማዘጋጀት በመንቀሳቀስ ሞክረናል። በማህበርም በግልም ተደራጅተው የሚያስጎበኙ ወጥተው ሌላ ስራ መስክ ላይ የተሰማሩበት ሂደት ጀልባዎቻቸውን አቁመው ወይም ሽጠው በቃ ተስፋ ቆርጠው የወጡበት ለእንግልት የተደረጉበት ሂደት ነበር። እነሱን መልሰን በማወያየት ወደ ስራቸው እንድመለሱ እና አሁን መልሰን ስናነጋግራቸው የሚሰጡን ፊድባክ በጣም ደስ የሚል ነው።
የቱሪዝም እንቅስቃሴው መነቃቃት እንደ ምክንያት ከተጠቀሱት ጉዳዮች አንዱ በውጭ የሚኖሩ ኢትዮጵያውያን ሀገር ውስጥ መግባትና የሀገር ውስጥ ጎብኚዎች ቁጥር መጨመር ነውና ከአዲስ አበባ መጥተው ጣና ላይ ሲዝናኑ ያገኘኋቸው
ሙሉ ስሜ ቀንዳው እባላለሁ።
ከየት ነው የመጣው?
የመጣ ነው ከአዲስ አበባ ነው።
እሺ።
ያው ጽዋት እንግዲህ በአንድ ሰዓት ተኩል ምናምን ደቂቃ ነው። ያው ወደ አባይ አልፈን ነበር። ያው በተጨማሪም ብዙ ገዳሞች የእናቶችን ገዳሞች የአባቶችን መኖሪያ ብዙ ገዳሞችን አይተን ደስ የሚል ጉብኝት ነበር። በጣም ደስ የሚል ነው።
ምንም ከዚህ ሀገር በወለድ እነዚህን ቦታዎች አላየኋቸው ነበር ካሁን በፊት። ግን ዛሬ እንግዲህ አምላክ ፈቃድ ሆኖ እነዚህን ቦታዎች በማየቴ እኔ ትልቅ እድል ነው።
አቅደው ነው የመጡት ለጉብኝት?
አዎ።
ስንት ናችሁ ነው የመጣችሁ?
አይ አንድ ጓደኛ አለ እሱ ጋር ሆነን ሁለቱን እንመጣ ነው።
ከሩሲያ ሞስኮ ባህር ዳር የተገኙት ዶክተር ደረጀ ጌታሁን
ሶስቱን ገዳም እዚህ አጠገብ ቅርብ ቅርብ ያሉት ማርያም፣ ወርቅ ማርያም፣ እስፋኖስ እና የመጨረሻው እዚህ ቅርብ ያሉት ሶስቱን ጎበኝ።
እንዴት ነበር ጉብኝት?
አሪፍ ነበር፣ አሪፍ ነበር። በጣም ደስ ይላል።
ተደስተዋል?
ደስ ይላል።
የአማራ ክልል ባህልና ቱሪዝም ምክትል ቢሮ ኃላፊ አቶ ኤርሚያስ መኮንን የሀገር ውስጥ ቱሪዝምን ለማስፋፋት በተለይ በወረራ የቆዩ አካባቢዎች ላይ ልዩ ትኩረት ሰጥቶ ለመስራት ቢሮው እቅድ መያዙን አስታውቀዋል።
የሀገር ውስጥ ቱሪዝም ንቅናቄ መጥበቅ ወይም ሞቢላይዜሽን እናዘጋጃለን። በዛውም ቱሪዝሙ ላይ ጥልቅ እውቀት ያና ልምድ ያላቸውን የሀገር ውስጥ የሀገር ውጭ ኤጀንቶች እና የአጠቃላይ ከፍተኛ ትምህርት ተቋማት ና ሌሎች ባለድርሻ አካላቶችን በማድረግ በማገኘት በዚህ ላይ ምክክር እናደርጋለን።
የአማራ ክልል በሰው ሰራሽና የተፈጥሮ ሀብቶች የታደለ ክልል መሆኑንና ለጎብኚዎች ምቹ ለማድረግ ቢሮ አልሞ እየሰራ መሆኑን አቶ ኤርሚያስ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ቀጣዩ መሰናዷችን በሰሞኑን ይፋ የተደረገው የሰላም ፖሊሲ ረቂቅ ምን ይዟል? ምንስ ይጠበቅበታል የሚለውን ያስቃኘናል። የኢትዮጵያ ሰላም ሚኒስትር በቅርቡ ይፋ ያደረገው የሰላም ፖሊሲ ረቂቅ ይዘቱ ምን ይመስላል የሚለውን ለመፈተሽ በውይይቱ ላይ ተሳታፊ የነበሩ ምሁራንን አነጋግረናል። ምሁራኑን ያነጋገራቸው የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን እንደሚከተለው ያቀርበዋል።
በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋግራቸው የሐዋሳ ዩኒቨርሲቲ ምሁራን ሰላም ሚኒስትር ያወጣው የሰላም ግንባታ ፖሊሲ ረቂቅ አገር በቀል እሳቤ ላይ መመስረቱን አድንቀዋል። ሐሳባቸውን ለአሜሪካ ድምፅ የሰጡ ምሁራን በዩኒቨርሲቲው የፖሊሲና የልማት ጥናት ማዕከል ተመራማሪና የጋዜጠኝነትና የኮሚኒኬሽን ትምህርት ረዳት ፕሮፌሰር ዶክተር መልሶ ደጀኔና በዩኒቨርሲቲው የአስተዳደርና የልማት ጥናት ትምህርት ክፍል መምህሩ ዶክተር ፍቅረ ወልደኔ ሲሆኑ በፖሊሲው ላይ ምልከታቸውን ተናግሯል። ረዳት ፕሮፌሰር ዶክተር መልሶ ደጀንም
እኔ ፖሊሲውን በደንብ አድርጌ ሳጤ ነው የታዘብኩት ነገር መነሻ የሚያደርገው ራሱ የሰላም መነሻ ግለሰብ ነው ብሎ ያምናል እና የኢትዮጵያ የሰላም ችግሮች ደግሞ የሚፈቱት ማህበረሰብ ውስጥ ባሉ ቱባ በሆኑ በጣም በድል የሆኑ የሚላቸው የፖሊሲው ቃላት ናቸው። እሴቶችና ይሄ ማህበረሰባዊ ትውፊቶች አሉ። እነሱን ትውፊቶች አምጥተናቸው ቢሆን ኖሮ የሰላም ችግራችን ይህን ያህል በጣም ውስብስብ አይሆንም ነበረ። ሁለተኛ ነገር ሰላም እንደምታውቀው ውጫዊና ውስጣዊ ያለው አዎንታዊና አሉታዊ ያለው እና የመጀመሪያው የሰላም ምንጭ ግለሰቡ ነው ብሎ ሲነሳ ግለሰቡ ከራሱ ጋር ሲታረቅና ሰላም ሲያወርድ ለቤተሰብ የሚመጣው ሰላም አለ፣ የሚሰጠው ሰላም አለ። ቤተሰብ ደግሞ ሰላም ከሆነ እንደምታውቀው የማህበረሰብ በጣም አስኳል የሆነ አካል ስለሆነ ለማህበረሰቡ የሚያሰራጨውና የሚረጨው ሰላም አለ። ከዛ ወደ ማህበረሰብ እያለ ወደ ላይ የሚያድግ እና የሰላምን ኃላፊነትና ባለቤትነት ለመንግስት ሳይሆን ከዚህ ድሮ ከምናውቀው የሞኖፖሊ ኦፍ ቫዮለንስ መርህ ብቻ ሳይሆን ከግለሰብ እና ከህዝብ እንዲነሳ አድርጎ በደንብ አድርጎ የቀነበበ በጣም በእኔ እይታ ትግበራውን ወደ ጎን ትተነው ተራማጅ የሆነ ፖሊሲ የምንለው ነው።
ዶክተር ፍቅረ ወልደኔም ይህንን ብሏል።
የሰላም ፖሊሲ ትኩረት የሰጠው ለሁለተኛ ጉዳይ ነው። የሰላም እሴቶችን እና ማህበረሰብ ተቋማትን መሰረት ያደረገ ግጭት አፈታትና የሰላም ግንባታን መሰረት አድርጎ የተንቀሳቀሰ ከዚህ አንጻር የግጭቱን አንድ ከፊል አንዱን ገጽታ የግጭት መነሻ የሆነውን አንዱን ገጽታ ለማድረስ አድሬስ ለማድረግ ሞክሯል። ይህም ጥሩ ነገር ነው።
የሰላም ግንባታ ፖሊሲውን ማውጣት ያስፈለገው በአገሪቱ ዘላቂ ሰላምና ብሔራዊ መግባባት ለመፍጠር ለዜጎች ክብር ለመስጠት ለፍትህና ለእኩልነት ጥያቄዎች የተሟላ መልስ ለመስጠት እንዲሁም ሰብአዊና ዴሞክራሲያዊ መብቶችን ተግባራዊ ለማድረግ ነው ተብሏል። አቶ ታዬ ፖሊሲው በአገረ በቀል አስተሳሰብና እውቀቶች የበለጸገ በኢትዮጵያውያን ቀለም ላይ የተመሰረተ ነው ሲሉ በወቅቱ ተናግሯል። ረዳት ፕሮፌሰር ዶክተር መልስ ወደጀኔም በዚህ ሐሳብ ይስማማሉ።
ምንድነው ሰላማችንን ሊያረጋግጡ ማህበረሰብ ውስጥ የሚችሉ ሐሳቦች፣ እሴቶች፣ አቅሞች ያሉት ከተፈጠረው ግጭት ባሻገር። ስለዚህ ይሄ መርታዊ ያልኩህ ያለ ምክንያት አይደለም። የድሮ የግጭት ትንተና ምንለው በፖሊሲ ሳይንስ የሚነሳው የሰላምን ፖሊሲ ሲተነትን፣ የሰላምንና የውቀት ሁኔታ ሲተነትን፣ እሳት ከማጥፋት ችግር ከተከሰተ በኋላ የግንባታ ጉዳዮች፣ ችግር ከተከሰተ በኋላ ችግሩን የማጥፋት የዳፋውን የመቀነስ ስራዎች ናቸው። እሱ ደግሞ ብዙ ጠቃሚ አይደለም ሪአክቲቭ ስለሚሆን ከዛ
አድማጮች ከምሁራኑ ጋር የነበረን ቆይታ የብቻ አይደለም። ሙሉውን ከዌብና ከማህበራዊ ድህረ ገጾቻችን ላይ ታገኙታላችሁ። ለምሽት የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን አብራን ስትመራልን ከቆየችው ብርሃን ኃይሉ ጋር ሳስተናገድራቸው የምሽት ስመኝሽ የቆየ ነበርኩኝ። አብራችሁን ስለሆናችሁ እናመሰግናለን። ሰላም፣ ደህና ደሩ። Thank you.